ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምናመሻችሁ አድማጮቻችን፣ ዛሬ ሐሙስ ሰኔ 14 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል ከጫጉላው ወራት በኋላ በሚል ርዕስ የቀረበ ሐተታ እናሰማለን። ከዚያም ሌሎች ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን በተከታታይ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በቅርቡ ለተፈቱ የፖለቲካ እስረኞች አቀባበል ለማድረግ በጅማ ከተማ በሚገኘው ስታዲየም ተገኝተው ሲመለሱ የነበሩ የአጋሮ ከተማ ነዋሪ ወጣቶች በመኪና በመጓዝ ላይ እንዳሉ የወያኔው ያጋዚ ጦር የተኩስ ሩብታ ከፍቶ ጉዳት ያደረሰባቸው መሆኑ ታውቋል። ጥቃቱን የፈጸመው የደቡብ እዝ አካል የሆነውና መከመጫው ጅማ ከተማ ውስጥ የሆነው የወያኔ ጦር ሲሆን በጥቃቱ 11 ወጣቶች መቁሰላቸውና ለክምና ወደ አክም ቤት መወሰዳቸው ተነግሯል። ጥቃቱን የፈጸሙት ያጋዚ ጦር አባላት ለምን ይህን ድርጊት እንደፈጸሙ የሰጡት ምክንያት የሌለ ሲሆን ይህን ወንጀል የፈጸሙት የጦሩ አባላት ለፍርድ ይቀርቡ የሚለው ድምጽ እየተስተጋባ ይገኛል። ባለፉት ጥቂት ቀናት በአፋር አካባቢ ሲካሄድ የነበረው የተቃውሞ እንቅስቃሴ አሁንም የቀጠለ መሆኑ እየተነገረ ነው። ኮናባ በተባለው ከተማ ከፍተኛ የተቃውሞ ሰልፍ የተካሄደ ሲሆን በከተማዋ ነዋሪ የሆኑ ሴቶች በብዛት በሰልፉ ላይ መሳተፋቸው ታውቋል። ሰልፈኞች የሕግ የበላይነትና መልካም አስተዳደር እንዲሰፍን የሚጠይቁ መፈክሮች ከመሰማታቸው ሌላ የፖለቲካ እስረኞች በአስቸኳይ እንዲፈቱም ጠይቀዋል። ረቡ የሻቢያው መሪ ኢሳያስ አፈወርቅ የድንበር ኮሚሽኑ የሰጠውን ውሳኔ ተግባራዊ ለማድረግ የሚነጋገር ልዑክ ወደ አዲስ አበባ ለመላክ ያቀደ መሆኑን መግለጹን ተከትሎ የወያኔው ድርጅት ሊቀመንበር ደብረጽዮን ገብረ ሚካኤል ድርጅቱ የኢሳያስን መግለጫ በአወንታዊ የሚመለከት መሆኑ ገልጿል። የአብይ አህመድ አስተዳደር ያለ ምክክርና ያለ ሌሎች ተሳትፎ ውሳኔውን ማስተላለፉ ትክክል አይደለም በማለት የወያኔው ማዕከላዊ ኮሚቴ መግለጫ ማውጣቱን የሚታወስ ሲሆን የዛሬው የደብረጽዮን መግለጫ በወያኔ ውስጥ ችግር መኖሩን ያመለክታል የሚሉ ታዛቢዎች በርካቶች ናቸው። በሌላ በኩል በኢሳያስ ቡድንና በነባር የወያኔ አባላት መካከል ከፍተኛ ቅራኔ መኖሩን ከኢሳያስ ንግግር የተገነዘቡና በህዝብ ውስጥ ስር የሰደደው ችግር በቀላሉ እንደማይፈታ የተገነዘቡ ወገኖች ኢሳያስ ሊልክ ያሰበው ልዑክ ሁለቱን መሪዎች ከማገናኘት ስራ ውጪ ምንም ሌላ ሚና ሊኖረው አይችልም በማለት ሐሳባቸውን እየገለጹ ይገኛሉ። ባለፈው ዓመት በኦሮሞና በሶማሌ ተወላጆች መካከል በተለያዩ ቦታዎች በተከሰቱ ግጭቶች የተፈናቀሉ በመቶ ሺህ የሚቆጠሩ ዜጎች አሁንም አስቸጋሪ ሁኔታ በመጠለያ ካምፖች ውስጥ እየተሰቃዩ መሆናቸውን የወያኔ ፌዴራልና የአርብቶ አደር ሚኒስቴር ፓርላማ ከሰጠው ዘገባ መረዳት ተችሏል። እስካሁን ከተፈናቀሉት ከአንድ ሚሊዮን በላይ ከሚገመቱ ዜጎች መካከል ወደ ቀድሞ ቀያቸው የተመለሱ 277,000 ብቻ መሆናቸው የተጠቀሰ ሲሆን በተለያዩ ቦታዎች 15,000 ቤቶች እየተገነቡ መሆናቸውም ተገልጿል። የመልሶ ማቋቋም ስራው በጣም አዝጋሚ በመሆኑ ከ700,000 በላይ የሚሆኑ ዜጎች አስቸጋሪ በሆነ ሁኔታ አሁንም በመጠለያ ካምፖች ውስጥ የሚኖሩ መሆናቸው ተጠቅሷል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የሶማሊያው ጠቅላይ ሚኒስትር ረቡዕ ሰኔ 14 ቀን በኖርዌይ ለሚገኙ የዲያስፖራ ተወላጆች ባደረጉት ንግግር በቅርቡ አብይ አህመድ ሶማሊያን ሲጎበኝ ሶማሊያ ለኢትዮጵያ ወደቦችን አስረክባለች በሚል የተወራው ወሬ ሐሰት ነው ማለት ገልጿል። ሚስተሩ ባደረገው ንግግር በአብይ ጉብኝት ወቅት ሁለቱ አገሮች መካከል ስለሚኖረው የንግድ ግንኙነት የመግባቢያ ሰነድ ፈረመን እንጂ ወደቦቻችን ለኢትዮጵያ የሚያስረክብ ስምምነት አልተፈራረምን በማለት የተሰራጨውን ዜና ሐሰት ነው በማለት ለማጣጣል ሞክሯል። የሊቢያ ጠረፍ ጠባቂዎች በሁለት ጀልባዎች ላይ የተጫኑና ባህር ውስጥ ሊሰምጡ የነበሩ 380 ስደተኞችን ከሞት ያዳኑ መሆናቸው የዜና ምንጮች ዘግበዋል። ሁሉም ስደተኞች ከተለያዩ አፍሪካ ሀገሮች የመጡ ሲሆን ከተረፉት መካከል ሴቶችና 48 ህጻናት ይገኙበታል። አንደኛዋ የጎማ ጀልባ 300 ስደተኞችን ጭና ወደ አውሮፓ መመለስ ላይ የነበረ ሲሆን የጀልባዋ ሞተር በመበላሸቱ ባህር ውስጥ ልትሰምጥ በተቃረበችበት ወቅት ጠረፍ ጠባቂዎች ስደተኞችን ለማትረፍ ችለዋል። በቂ ቁሳቁስና የሰው ኃይል ያልነበራቸው በመሆኑ የነፍስ አድኑ ተግባር አድካሚ መሆኑን ገልጸዋል። ከዚህ በፊት በአንድ ሌላ ጀልባ ላይ የተጫኑ 80 ስደተኞችን ህይወት ማትረፋቸውን፣ አንድ ህይወቱን ያጣ ስደተኛ አስክሬንም ባህር ላይ አግኝተው ወደ ጠረፍ ማምጣታቸውም ተናግረዋል። በህይወት የተረፉት ስደተኞች የሰብአዊ እርዳታ ከተደረገላቸው በኋላ የሚመለከታቸው ተቋሞች የተሰጡ መሆናቸው ተነግሯል። ከጥቂት ቀናት በፊት የተባበሩት መንግስታት የስደተኞች ጉዳይ ተቋም ባወጣው መግለጫ ባለፉት 6 ወራት የሜዲትራኒያን ባህር በማቋረጥ ወደ አውሮፓ ለመግባት ሙከራ ያደረጉ 850 ስደተኞች ባህር ላይ ህይወታቸው አልፏል ብሎ መዘገቡም ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከጫጉላው ወራት በኋላ የኢትዮጵያ ሕዝብ ትግል በሚያካሂደው ቆራጥ ትግል ምክንያት ወያኔ የስልጣን ሽግሽግ ለማድረግ ከመገደዱ የተነሳ የኢትዮጵያ ጠቅላይ ሚኒስትር መምጣት ተከሰተ። አዲሱ የወያኔ ጠቅላይ ሚኒስትር ወደ ስልጣን ከመጣም ይሆና 100 ቀናትን አስቆጥሯል። 100 ቀን ከጫጉላ ወራት ጥቂት ነው አይባልም። በእነኚህ ቀናት ወደ ለውጥ ሊያስኬዱ ይችላሉ በሚባሉ በርካታ ንግግሮችን ነገር ግን ሚዛን ተፊዎች ናቸው የማያሰኙ ድርጊቶች ሲካሄድ ቆይቷል። አገሪቱም ከፈሮኖች የጨለማ አገዛዝ እየተላቀቀች ነው በሚያስመስል መልኩ ማርና ወተት ልታዘንብ ወደምትችልበት የተስፋ ምድር ፊቷን እያዞረች ትገኛለች የሚሉ ዜጎች ቁጥራቸው ቀላል አይደለም። ይህንን ቢመኙ አይፈረድባቸውም። የኢትዮጵያን ሕዝብ ማርና ወተት ማዝነብ ወደምትችለዋ የተስፋ ምድር ወደ እውነተኛዋ ኢትዮጵያ የሚያሻግረውን ሙሴን ቢመኝም የራሱን መሪ እስካልመረጠ ድረስና ወያኔ መንግስታዊ ስልጣኑ እስከያዘ ድረስ ስር ነቀል ለውጥ ቀርቶ የማዋቀር ማሻሻያ እንኳን ይመጣል ብሎ ማሰብ የቀን ህልም ነው። ህዝባዊ ትግል ቆራጥነት ብቻ ሳይሆን የወሳኝነት ባህሪም ያለው መሆኑን የሚገነዘቡ ብሎች ሰልፋቸውን ከህዝብ ጋር ያስተካክላሉ። አዲሱ ተሿሚ ብልህነቱን የሚያረጋግጠው ሰልፉን ማስተካከል ያለበት ከህዝብ ጎን በመቆም ብቻ ነው ብለው የሚናገሩ ብዙዎች ሆነዋል። ከ27 ዓመት ዘመነ ፍዳ በኋላ የተስፋ ጭላንጭል እየመጣ ነው ቢባል የሚያስገርም ሊሆን አይችልም። ድቅድቅ በሆነ ጨለማ ተሸብቦ የቆየ ህብረተሰብ ከረጅሙ የጨለማ ዋሻ መጨረሻ ትንሽ ብርሃን ፍንጣቂ ማየት ጀምሯል ብሎ ተስፋን ቢሰንቅ አያስደንቅም። ነገር ግን ሰማይ ምድሩ ለተደፋበት ህዝብ የነጻነት መጎናጸፊያ ማግኘትን ይፈልጋል ቢባልም ጎድቶ የጠበቀውን ተስፋ ወደ ተጨባጭ ውጤት እስካልተረጎመለት ድረስ የከርሞ ሰው ያድርገን ብሎ ያቆርፋል እንጂ በዘውትር ህይወቱ ላይ አንዳችም ለውጥ አያይም። አሁን የተከሰተው የነባቢት እንጂ የድርጊት መቋጠሪያ አይደለም። የነባቢት ሙያ ደግሞ በአመዛኙ የአፍዝ አደንግዝ ምታት ሆኖ ህዝብን ከማደንዘዝ ያለፈ ፋይዳ አያመጣም። በማህበራ ተስፋ የቋመጡ መኖር የአምባገነኖች ሰላም የሆነ ህዝብ እጣፈንታ ነው። እኛም ኢትዮጵያውያን ከዚህ ክፍል መመደባችን ያስቆጨናል። ይህ እንዳለ ሆኖ የኢትዮጵያ ህዝብ መሰረታዊ ጥያቄ አሁንም የስርዓት ለውጥ እንደሆነ አዲሱ ተሿሚ ለአፍታም ቢሆን መዘንጋት የለበትም። አሁን ዛሬ የስርዓት ለውጥ በጥቂት ግለሰቦች አቅምና ጉልበት ብቻ እውን ይሆናል ተብሎ በብዙ ህዝብ ዘንድ የሚጠበቅ አይሆንም። ህዝብ ፍራሽ አሳዳሽ ለውጥን አይፈልግም። ወያኔዎቹ ለውጥ አጋጆች ናቸው። ለውጥ እንዲመጣ ካለመፈለጋቸው የተነሳ የራሳቸውን ሹም በለመዱት ተንኮላቸው ጠልፈው ሊጥሉት ይችላሉ። ለውጥ አጋጆችን መቋቋም ከፈለገ አዲስ ሹም የለውጥ ፈላጊዎች አጋር እንዲሆን ይጠበቅበታል። ጠቅላይ ሚኒስትሩ ሁለት ምርጫዎች ፊቱ ላይ አፍጠው ያዩታል። ለውጥ ፈላጊው የኢትዮጵያ ህዝብ በአንድ በኩል ሲሆን ለውጡን ለማገድና ለማጨናገፍ የቆመው ወያኔ በሌላ ወገን ተሰልፈዋል። በኢትዮጵያ ህዝብ ፍላጎትና ውሳኔ ለሚጠናቀቀው ህዝባዊ አመጽ ወገንተኛ መሆኑ የታሪክ ሰሪዎች ተልእኮ እንደሆነ መዘንጋት አይኖርበትም። አዲሱ የወያኔ ጠቅላይ ሚኒስትር ፍቱ የተደቀነበትን ግዳጅ ቀላል እንደማይሆንለት የብዙዎች እምነት ሆኗል። ምክንያቱም ለ30 ዓመታት ያህል በወያኔ ሸንኮፍ የተበተበበትን ተንኮልና አሸንካላ እንዲሁ በቀላሉ ሰባብሮ ለመውጣት ቀላል ተግባር ስለማይሆን የኢትዮጵያን ህዝብ ዲሞክራሲያዊ ጥያቄ በአግባቡ መመለስ መቅደም ይኖርበታል። የ1983ቱን የወያኔ ስብስብ ከመቃብሩ አስነስቶ እንደገና ሊያሞኙን ከመከሩ ከወዲሁ ሽንፈታቸውን ውድቀታቸውን የሚያረጋግጥ ይሆናል። ለንጮም ሆነ ሌሎቹ ወያኔዎችና የወያኔ ሻቢያ አሽከሮች ቢቆለቆሉ የታሪክ ምጽአት ተደገመ የምንለው እንጂ ለሀገራችን የሚበጅ ሊሆን የሚችል አይደለም። ከሞት አፋፍ ላይ ሆኖ ከሚያጣጥረው ከወያኔ አገዛዝ ይልቅ ኃያልነቱ በጊዜና በቦታ ሊወሰን ከማይችለው ከታላቁ የኢትዮጵያ ህዝብ ጋር የሚሰለፍ ታሪክ ሰርቶ ያልፋል። በቅርቡ የተፈራረቁት ሁሉ አመስጋኝ ታሪክ ሳይሰሩ ነበር የተሰናበቱት። መካሪ የሌለው ንጉስ ያለ አንድ አመት አይንገስ ሆኖን ነገር የኢትዮጵያን ህዝብ ምክርና ተክሳስ መስማት የህዝብን ፍላጎት ቅድሚያ ሰጥቶ ማሟላት መሰረታዊ ጥያቄዎቹን ለመመለስ መጣር የሚፈልገውን ሀገር አቀፍ ሽግግር በእውን ለማድረግ መጣር ህዝባዊነትን የማስመስከር ጥረት ያመለክታል። ወቅታዊ የሀገራችን ሁኔታ የሚሽከረከረው ገና እልባት ባልተገኘበት የህዝብ መሰረታዊ ጥያቄ ዙሪያ ነው። መሰረታዊ ጥያቄ ማለት ስር ነቀል ለውጥ ማለት ነው። ይህ ማለት ደግሞ የስርዓት ለውጥ ማምጣት ማለት ነው። ስር ሰዶ የገነነውን የዘረኛ ስርዓት ለመለወጥ በግድም ሆነ በውድ የኃይል ሚዛኑን ወደ ህዝብ ያጋድል የሚችልበትን ተግባር በቅድሚያ ማስቀደም ይገባል። የወያኔን አገዛዝ ለመለወጥ መጀመሪያ መዋቅሮቹ ተንገጫቅጨው እንዲወላልቁ ማድረግ አስፈላጊ ነው። አዲስ ሹም ሲፈተሽ ይህን ከማድረግ አንጻር ከንግግር ባሻገር እምብዛም ሲንቀሳቀስ አይታይም። ያደርጋል ተብሎም አይጠበቅም። ምክንያቱም አሁንም ቢሆን የኃይል ሚዛኑ በወያኔ መዳፍ ስር በመሆኑ ነው። አዲሱ ሹም እንደ ልቡ እንዲንቀሳቀስ ከማያስችሉት ዋና ዋና እንቅፋቶች ለ20 አመታት ሲያገለግለው የነበረው የመንግስት ተቋማትና የመጨቆኛ መሳሪያዎቹ ናቸው። ያም ቢሆን ክሉ በግንባር ቀደም ከተሰለፉት አንዳንድ የሥርዓት ተቋማት መሪዎች መካከል ለውጥ አላደረገም አይባልም አድርጓል። የሰዎች መለዋወጥ ማለት ግን የተቋማትና የመዋቅር ለውጦች አድርጓል ማለት አይደለም። የወያኔ ሽለላ ድርጅት አራጊ አፍጣሪ በመሆን ከፍተኛ ወንጀል የፈጸመው የሀገርና የህዝብ ጠላት ጌታቸው አሰፋና የወያኔ ጦር ኢታማዦር ሹም ሳሙራ የኑስ ተነስተዋል የተባለ ቢሆንም ተቋማቱና መዋቅሮቻቸው ግን ፍንክች ንቅንቅ አልተደረጉም። እንዲያውም በአዲስ ዘዴ እየተዋቀሩ ነባርና አክራሪ የትግራይ ብሔርተኞች ተሹመውባቸዋል። ከወያኔ ጥብቅ መዳፍ ቁጥጥርም አለመውጣታቸው ጋር ነው። ሶስቱ ዋና ዋናዎች ናቸው የሚባሉት አደገኛ የመጨቆኛ መሳሪያዎች አሁንም ከወያኔ ጥብቅ ቁጥጥር ነፃ አልሆኑም። እነርሱም አንደኛ የጦር ኃይሉ፣ ሁለተኛ የመረጃው ክፍል፣ ሶስተኛ ፍርድ ቤቶች፣ ወህኒ ቤቶችና የፖሊስ ኃይሉ በወያኔ ማዕከላዊ እዝ ቁጥጥር ስምሪት ስር ናቸው። ተቋማቱ ከነ መዋቅራቸው ሳይሸራረፉ አሁንም በወያኔ ጥብቅ ቁጥጥር ስር በመሆናቸው አዲሱን ሹም ቀስፈው ይዘውታል። ሁኔታ እንደሚያመለክተው የሀገሪቱን ሙሉ መንግስታዊ ስልጣን ይዞ የሚመራትና በኃላፊነትስ የሚጠየቅ አካል የት ላይ እንደሆነና መንግስት ተብሎ የሚጠራውም ይህን ተቋም ማን እንደሚቆጣጠረው፣ እንደሚያዘው፣ እንደሚዘውረውና ብሎም ትዕዛዙንስ ማን እንደሚያስፈጽመው፣ እንደሚከታተለው ግልጽ ያልሆነ ቢመስልም የወያኔ ስርዓት በተጨባጭ እየተናደ ነው ብሎ መደምደም በጣም ስህተት ይሆናል። በርግጥ የሚወጡት መግለጫዎች የተለያዩ መሆናቸው ብቻ ሳይሆኑ አንደኛው ሌላኛውን የሚጻረሩና የሚያወናብዱ ናቸው። ሁሉም በየበኩሉ አራዶሮ ሆኖ ለመውጣት ይፍጨረጨራል። እርስ በርስ ይጠባበቃል። ተፈራርቶ እንደ ጠላት ይተያያል፣ ይሽቀዳደማል፣ ይጠላለፋል። ባለፈው ወር የተከናወነው ድራማ በቂ ገላጭ ሆኖ አልፏል። እርሱም የአልጀርሱን ውሳኔ በመቀበል ባድመና ዛላምበሳን ለኤርትራ መልቀቅን አስመልክቶ የወጣው መግለጫ ህዝባዊ ተቃውሞ ስለገጠመው ወያኔዎቹ አዲስ ሹማቸውን ከድተው ያወጡት ተጻራሪ መግለጫ ነው። እርሱም ገፋፍተው ያን ውሳኔ እንዲናገር ካደረጉ በኋላ ውሳኔው የህዝብ ተቃውሞ ሲገጥመው ወያኔዎቹ ከድተው ህዝበኞች ለመሆን ሞከሩ። በዚህ ወንጀላም አዲሱን ሹም ጉድጓድ አዘጋጅቶለት ይገኛል። ይህን በተመለከተ በቂ መረጃ አለ። ወያኔ ይህንን ማድረግ ደግሞ የግል ባህሪ ሆኖ ቆይቷል። የወያኔ ቀንደኞች በመካሄድ ላይ ያለውን ሂደት አልወደዱትም። ከታላቅ ስጋት ላይ እንደወደቁ በድብቅና በግል በሚያደርጓቸው ስብሰባዎች ይናገሩታል። ጥቅማችን ተነካ፣ ክብራችን ተደፈረ፣ እየተገፋን ወደ ዳር እየወጣን ነው። የበላይነታችን አደጋ ላይ ወድቋል። ሁሉም አድሞብናል። የትግራይን ህዝብ ሁሉም ተጻሮ ቆሞበታል። ወዘተ ወዘተ ከሚል ድምዳሜ እየደረሱ አሁንም እንደገና የትግራይ ህዝብ ከሌላው ኢትዮጵያዊ ወገኑ ጋር ለማጋጨት ተንኮላቸውን በመሸረብ ላይ ይገኛሉ። ለሌላ ዙር አውዳሚ እልቂት እንዲዘጋጅ እየገፋፉት ነው። የዚህ መሰሪና መርዘኛ አድማ ግንባር ቀደም ተንሳሽ አባይ ጻይ ሲዩም መስፍን ህላዊ ዮሴፍ ስባት ነጋ በረከት ስምኦን ባንደኛ ደረጃ ተቀሾሽ ናቸው። ዞሮ ዞሮ የሀብት ንብረት ጉዳይ መሆኑ የዘረፉት ሀብት እንዳይነጠቅባቸው ያካበቱት ንብረት እንዳይወርስባቸው ያሸሹት ያገር ሀብት እንዳይመረመርባቸው እስከመጨረሻ አስተንፋታቸው ድረስ ይሟሟታሉ ይንፈራከታሉ። ከኢትዮጵያ የወርቅ ማዕድን እንዲህ በቀላሉ አይለቁ እንዲሁ በሰላም አይሄዱም በህዝብ አመጽ ካልሆነ በስተቀር። በኢህአዴግ ስር የተጠጉት ሌሎች 3 ሀረግሬሳ ድርጅቶች አሁንም ከህወሓት ወያኔ ጠብ ቁጥጥር ነጻ አልወጡም። የየራሳቸውን የግል ነጻነት ማስከበር ባለመቻላቸው ወክለነዋል የሚሉትን የህብረተሰብ ክፍል ነጻነት ማስከበር ቀርቶ የትና በምን ሁኔታ ላይ እንደሚገኝ እንኳን ማወቅ አይችሉም። አሁን የወያኔ ኮሎኔል በመሾሙ ሳቢያ በተፈጠረው የኢህአዴግ ምስቅልቅል ምክንያት ብዙ ያልጠበቁ ክስተቶች ተስተውለዋል። የክስተቶቹ መፈጠር ዋነኛው ምክንያት የህዝብ አመጽ ያስከተለው ሀገራዊ ነውጥና በወያኔ ላይ የፈጠረው መደናገጥ ነው። የወያኔ መደናገጥ በተለጣፊ አባል ድርጅቶች ዘንድ በአንድ በኩል ብዥታን የመቁነጥነጥና ግራ የመጋባትን ሁኔታ ሲፈጥርባቸው፣ በሌላ በኩል ደግሞ እፎይታን መረጋጋትን ከወደቀባቸው ተጽዕኖ ነጻ ለመውጣት የመፈራገጥን ስሜት ሳይፈጥርላቸው አልቀረም። ጥቅመኛውና እበላባዩ ብርክ ይዞታል። ሚናውን ለመለየት ተቸግሯል። የሆድ ነገር ሆድ ይቆርጣል። በመሆኑ የተዘረፈ የህዝብ ሀብት ያካበተው ሁሉ አይተነው ጊዜ ወደ አደላበት በሚል ደረጃ በመድረሱ የህዝብን አቸናፊ ሆኖ መውጣት ይጠባበቃል። መርህና ይሉኝታ የሚባል ነገር ስለማያውቅ የማታ ማታ ሰልፉን እንደሚያሳምር ምንም ጥርጥር አይኖርም። አሁንም የወያኔ አገዛዝ ከድንጋጤና ከመርበትበት ያለፈ ስጋት አላጋጠመውም። ይህ ስለተባለ ደግሞ ወያኔዎቹ እንደ ቀድሟቸው የልብ ልብ እየተሰማቸው መግዛታቸውን ቀጥለዋል ማለት አይደለም። እንደ በፊቱ ገላቸውን ሰደውና ተኩራርተው መግዛት አልመላቸውም። ይህ ማለት ግን እንደ ቀድሞ ሀገር የማጥፋትና ህዝብ የመበደል ቁመናቸው ሙሉ በሙሉ ተዳክሟል የሚለውን እንዝላልነት ማስተናገድ አያስፈልግም። አሁን ወያኔ በማጥቃት ደረጃ ሳይሆን በከፊልም ቢሆን በመከላከል ደረጃ ላይ እንደሆኑ እርሱም ሊክደው አይቻልም። ያለማቋረጥ የሚያደርጉት ምስጢራዊ ስብሰባቸው በቁጭትና ፍርሃት በስጋትና በንዴት ተስፋ መቁረጥና የቆሰለ አውሬ በሚያሰቃየው ህመም የተሞሉ እንደሆኑ አፈትልከው ከሚወጡ መረጃዎች መገንዘብ ይቻላል። የሀገሪቱ ነባራዊ ሁኔታ ወዴት እንደሚያመራ በቅርቡ የመከታተል ተግባር ይህን አፋኝ አገዛዝ ተጻሮ የቆመው ኃይል መሆኑን እንደተጠበቀ ሆኖ ጠቅላይ ሚኒስትሩ በጫጉላ ወራት ማከናወን ከነበረባቸው ሁኔታ ተሻግሮ ስትራቴጂያዊና ዘላቂ በሆኑ ተግባር ማተኮር ይጠበቅበታል። አንደኛ፣ ለስርዓት ለውጥ ወደሚያሸጋግሩ ሂደቶች ላይ ማተኮር መላው ህዝብ አሰፍስፎ የሚጠብቀው ፍላጎት ነው። ሁለተኛ፣ ሁሉንም ድርጅቶች ሊያሳትፍ የሚችል ሀገራዊ ጉባኤ መጥራት የቅድሚያ አጀንዳ ሊሆን ግድ ነው። ሶስተኛ፣ ይህንን ለማሳካት የዲሞክራሲ መብቶች መስፈን ወሳኝ እንደሆነ ተረድቶ ግብዓቶችን ማመቻቸት ወሳኝ ነው። ሰላምና እርቅ ለማምጣት የህዝብ ሙሉ ተሳትፎን ይጠይቃል። አሳታፊ ዲሞክራሲ እውን ሊሆን የሚችለው የህዝብን ሙሉ ተሳትፎና ይሁንታም ሲያገኝ ብቻ ነው። አራተኛ፣ ከ1-3 ተራ ቁጥሮች የተመዘገቡትን መፈጸም ወቅታዊ የሀገራችን ነባራዊ ሁኔታ የሚያስገድደው ጉዳይ ነው። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ኢትዮጵያ ለዘላለም ትኖራለች።
እንቢታ በወቅቱ ከዘለዳው ጌጡ ነው የጀግና አሻፈረኝ ማለት በትውልድ በዘመን ደምቆ የሚታይበት ለህይወት ለንብረቱ ለቤቱ ሳይሳሳ እንብኝ ለአገሬ እንብኝ ለድንበሬ ብሎ የሚነሳ ጀግና ነው ኢትዮጵያዊ የጥቁር አንበሳ። የውስጥ አስተዳደር የሚያደርስበትን ግፍና ጭቆና ቸል ብሎ አልፎት በልጁ ቢስናና ከላመደው ብለው ይሄ ዝም ማለት ደርግና ወያኔ ልጁን ገደሉበት። ኢትዮጵያዊ ሰው ግፍ አይላመድም ምንም ባይስተዋል ጠላቱን ሲያያዝ ሲያቃጥል ሲያነድም ለመደው ማለት ግን የቡና ላይ ወሬ ከመሆን አልፍም የማይሆን ነገር ነው ጀግና ግፍ አይለምድም ያቆጥማል እንጂ ጠላቱን ሊፈጥም አሸምቆ ሊያወድ ቦግ ብሎ ነዶ ባይታይ ሳቱ ለመዳሰኝም ጨለማን በቤቱ አመዱን ሲጨራው ፍሙ ፈክቶ ይታያል ተዳፍኖ የቆየው ከማጀቱ መሃል እርግጥ ነው ቅዋሜ እንቢታ በወቅቱ ያሻል ሰው ሲበደል ሲናጋ ህይወቱ አለ በለዚያማ በምን ይታወቃል መኖሩ መሞቱ ዝንታለም ገዝፎ ሰውን ሰው ያሰኘው በእክድና በስልት መንቀሳቀሱ ነው ስለዚህም ጀግና ተባብሮ ሲሰራ አርበኛ ይሰኛል በእክድ የሚመራ ለጋራ ዓላማ በጋራ እቅድ ነድፎ ሲንቀሳቀስ ወጥቶ በአደባባይ ታይቶ በገሃድ ሰላይ ሾሎክላካ ይሆናል አመድ እከሌ ከከሌ አይደለም ጨዋታው ኢብራዊ ቀለሙ አንድ ነው ዓላማው አይነጣጠልም አርበኛ ካርበኛ ነቅቶም ቢንቀሳቀስ አሸልቦም ቢኛ መለኪያው አንድ ነው መታወቂያ ቅርጹ ሰፊው ግንዛቤ ጎህ ሲቀድ የሚያየው ነጻነት ሲናፈቅ ትግልና ስርየት በአእምሮው ሲሰርጹ ስለዚህ አርበኛ ለጠላቱ ፍልሚያ ጊዜን ይተምናል ወቅት ይገመግማል እንደ ወታደር ቤት ኮከብን ባይቆጥርም ድልን ያማትራል ጠላቱን ወዳጁን ኃይሉን በቅጥ ያያል በምንም ሁኔታ በሆታ አማካኝቶ በጠላት ቀለበት አይገባም ተገፍቶ አርበኛና ጀግናን የሚለያያቸው ይሄ ነው ምስጢሩ አንድ የሚያደርጋቸው እንቢ ማለት ጥሩ እንዲህ እንዳሁኑ ራእይ ሰንቆ ህዝብን አስተባብሮ መነሳት በወቅቱ ሰው ያስብላልና ለተናጋ ህይወቱ አለበለዚያማ ዓለምን የማያይ ጊዜን የማይተምን ያስብላል ጅል ገልቶ
እንቁራሪት ዝሆን ላይሆን የቅጀት ፖለቲካ ልንለው እንችላለን። ዝሆንና እንቁራሪት የእንጨትና ገመድ ድልድይ ላይ ይሄዳሉ። ድልድዩ በጣም ይንቀጠቀጣል። እንቁራሪቷ ታዲያ አየህ ዝሆን አንቀጠቀጥ ነው አይደል አለች ይባላል። ስለራሳቸው የተሳሳተ ግምት ያላቸው ቡድኖችና ድርጅቶች ግለሰቦች ፈልተውብን ያልሆኑትን እየሆኑ ያልሰሩትን በአፍ በወረቀት እየፈጸሙ አስቂኝ ቢሆኑም ትግላችንን እየጎዱ ናቸው። የጎንደር ጎጃምን ህዝባዊ ታሪካዊ ትግል መራን አስቀጥል የሚሉ የኦሮሞ ወገኖቻችንን ትግል በሩቅ ርቀት ሾፈርን የሚሉ ጽንፈኞች ለትግሉ ምንም የጠቀሙት የለም። የህዝብን ትግል መቀማት በአፍ ደረጃም ቢሆን ወንጀል ነው። ይህን የህዝብ ትግል ባጭሩ ለማስቀረትና ለመቆጣጠርም የሚጠሩት እነዚህና ወያኔ ብቻ ሳይሆኑ እነ ሻዕቢያ መሆናቸውን የምናውቀው ነው። ትግሉን በቁጥጥር ለማስገባት የተደረገው ዘመቻ ሁሉ ሳይሳካ ቀርቷል። ይህ ምንም ሳይሰሩ ዝሆን ለመሆን የሚደረገው ጥረት አሁንም የቀጠለ ሲሆን ነጋ ጠባ በፈረደበት አማራ ስም የምታር ድርጅቶች ተፈልፍለው በትግሉ ሜዳ ዝሆኖች ነን ሲሉ ማድመጥ ተገደናል። ከዋልድባ እስካዘዞ በትንሽ ቀናት የሚጓዙ ጦሮችም እንዳሉ ተነግሮናል። የሚያሳዝነው ግን ይህን ሁሉ ውሸትና ቅዠት አምነው በአጉል ተስፋ የሚባክኑ የሚያስተጋቡ ከለፉበት ገንዘብ የሚለያዩ መበርከታቸው ነው። አንዱ የምታት ጦር የት እንደገባ አንዱ ጥምረት ህብረት ተብዬ መች እንደተነነ ሳይነግሩን ሌሎች ብቅ ይላሉ። በፖለቲካው መስክ የሚካሄድ ማጭበርበርና ዘርፊያ ህዝብን ከመናቅ የመጣ ሲሆን ደግሞ ደጋግሞ የሚታለለው ውጭ አገር ነዋሪው ዜጋ ደግሞ ይበለው ወደሚያሰኝ መጃጃል ደረጃ መድረሱ የሚታወቅ ነው። በጎንደር ጎጃም ህዝብ ስም ገንዘብ ስብሰባው ጦፎ ገንዘቡ ግን ለሚታገሉት አለመድረሱም ምስጢር አይደለም። ህዝብን ማታለል ትግልን መጉዳት ነው። ዝሆነን ድንፋታው ዋጋቢስ ነውና የሚታገሉትና መረዳት ያለባቸው እንዳይረዱ የሚያደርግና ሁሉም ሐሰት መሆኑ ሲጋለጥ እየተጋለጠም ነውና ቀቢጸ ተስፋን የሚያሰፍን ነው። ትግልን ጎጂ መቆም አለበት የምንለውም ለዚህ ነው። ታግሰን ብንቆይም መረን የለቀቀ ማወናበድ ሲሰፍ በዚሁ ዝምታ መቀጠል የምንችልም የሚገባንም ሆኖ አይገኝም። ህዝብን የፈጁ ወንጀለኞች ሳይቀሩ ህዝብን በሰፊው ንቀው የፈጁትን ሁሉ መልሰው ሲያወግዙና ባንዳዎችም መጽሐፋቸውን ሲያሳትሙና ሲሸጡ ቃለ መጠይቅ እያደረጉ በታሪክ ላይ ሲጨማለቁ አይተናል። ሆደ ሰፊነት ሳይሆን ኃላፊነትን ረስቶ ክህደትና ወንጀልን ማጀብ ሆኗል። ትውልዱ በሞላ ሙጥጥ ብሎ ሳያልቅ ይህ ሁሉ ውሸትና ወንጀልን የመካድ ጸያፍ ልፈፋ መካሄዱን በዝምታ ማለፍ የሌለብን ነው። በደርግም በወያኔም ተገድለው አስከሬናቸው በወደቀበት ትግራይ ስብሐት ነጋና ፍስሐ ደስታ እጅ ለእጅ ተያይዘው ሲንሸራሸሩ ማየት ከምጸትም ምጸት በላይ ነው። በኢትዮጵያ ሰፍኖ የነበረውን የፊውዳል አገዛዝ እየታገሉ ሲሰውና ወደ አገራቸው እንዳይገቡ በወያኔ ሲከለከሉ ፊውዳል ተብዬዎቹ አገር መግባት ብቻ ሳይሆን ንብረታችንም ያሉት ተመልሶላቸው እየታዘብን ነው። በደርግ ዘመን ከትግሉ ርቀው ራሳቸውን ጠብቀውና የአገር ጥሪን አልሰማ ብለው የባጁትም ዛሬ ተገልብጠው ያን ፋሽስቶችን የታገለ ትውልድ ሲጠርቡና ሲያጠቁም ሲከሱ ሲወነጅሉ ዋለልኝ ኢህአፓ ብለው ሲያላዝኑም እያዳመጥን ነው። የባንዳና ወንጀለኛ ልጆችም የአባቶቻቸውን የክደት ጋሻ አንግበው ያን የታገለ ትውልድ በሰንካላ ህሊናቸው ሲጠርቡ ለመስማትም ተገደን አለን። አመቺ ሁኔታ ስለመጣላቸውም የለየላቸው ነፍሰ ገዳዮች አዲስ ታሪክ ሊጽፉ ያለፈውን ሐቁን እየካዱ በመፍጨርጨር ላይ ናቸው። የደርግንም የባንዳዎችንም የካህዲዎቹንም መንጋ ሁሉ ጸረ ኢህአፓ መጽሐፍት ያነቧል፣ ልፈፋንም ያዳምጧል። ድልድዩን ያንቀጠቀጠችው እንቁራሪቷ ትሆን? ለሐቅ መቆም ወሳኝነቱ ሐቅን ሐሰት ካሸነፈው የአገራችን ዕጣ ፈንታ የተበላሸ ሆኖ ስለሚቀር ነው። ታሪክን መጠበቅ፣ ቅርስን መጠበቅና ሰማዕትንም ማክበር በተገቢው መንገድ መዘከር ይሆናል። ለአገር ሲሉ ሕይወታቸውን የገበሩትን አርበኞች ባንዳዎች ካልን ሰው ልንባል የሚገባን ፍጥሮች አይደለንም ማለት ይቻላል። የኢትዮጵያን ታሪክ የከሸፈ ብሎ የሚያወግዘውንና አርበኞችን ባንዳ ሊል የቃጣውን የአዛውንት ቀላል አዋቂ ብለው በክብር የያዙ ጅሎች መኖራቸውን እያየን ነውና ሐቅን ማስረገጡ በጣም አስፈላጊ ትግል ሆኖ ይገኛል። እነ በላይ ዘለቀን ማን ሰቀለ? በሃያኛው ክፍለ ዘመን ያላሳዩትን ርህራሄ በደኖ፣ አሰቦት፣ አሶሳ ለምሳሌ የድሮ ዘመን ጦር እንዲኖረው ጠይቀው ጨረንቆ በሚል ልብ ወለዳቸውን ያጠነጥናሉ። የትግራይ ወጣቶች እንዴት ሸዋ ትግራይን እንዳጠፉ የሐሰት ታሪክ ተግተው ለወያኔ መሳሪያ ሆነው ዛሬ የምናየው ጥፋት ደርሷል። የሻዕቢያም ቀኝ የተገዛች ኤርትራ አረባዊ ቃና የያዘ ልብ ወለድ መሆኑን መገንዘብ እንችላለን። አምልኮተ ባዕድ ክልክል ሆኖ ሳለ ሰው የሆነውን አምላክ ሊሉ የሚከጅላቸውን ጨካኝ መሪ መሐሪ ሊሉ የሚቃጡትንም የዘመኑ ሰዎች መጥቀስ እንችላለን። ታሪክ ሲረሳ ሐቅ ሲዛባ እንቁራሪት ዝሆን ነኝ ልትል መነሳቷ የማይቀር ነው። አልፎም የሚያምኑት ይበረክታሉ። አዲሱ ትውልድ በሐሰት ታሪክ እንዳይቃኝ ሐቁን እንዲያውቅ ጠላት ወዳጁን እንዲለይ አገሩን እንዲያከብር ማስተማር ግዴታ ነው። አሳዊ መሲሆች ፕሮፌሰር ዶክተር በሉን ባይ ታሪክ በራጆች ሞልተዋልና ትውልድ ጣላት ወዳጁን ካለየ አገር ተፋች ማለት ነው። መሌ መንጌ ማለትና ከሁለቱ ጸረ ህዝቦች አንዱ ይሻላል ብሎ ጸያፍ ቃል ማሰማት የከፋ መወናበድ ምልክት ነው። ታሪክ ይከበር ይተበቅ ሀቅም ይስፈን ማለታችን ለዚህ ሁሉ ነው። ዛሬ ወያኔ ያሰፈነው ባህልና ክህደት የምናውቀው ነው። ወጣቶች በአገራቸው እንዳይኮሩና የዝቅተኝነት መንፈስ እንዲውጣቸው ስልጣኔን በፈረንጅነት ወይም ፈረንጅን በመቅዳት ተርጉሞ የሀገራችን ቀናና ክቡር ባህል ተልቆና ጋጠወጥነት ሰፍኖ እንዳለ የምናየው ነው። ወያኔ ሲወድቅ ተኪው ህዝባዊ መንግስት ከሆነ ሰፊ የባህል አብዮት እንደሚጠብቀው ሁላችንም ማወቅ መረዳት ያለብን መሰረታዊ ሀቅ ነው። ኢትዮጵያዊነትና ገንቢ የሆነ ብሔራዊ ኩራት እውን መሆን አለበት ማለት ነው። ተዋርደናል። ያለፈው ትውልድ ቢያየን የሚያፍርብን ሆነናል። እንቁራሪቶችን ዝሆን የምንል ያ ኢትዮጵያን ነጻ አድርጎ የቆየ ህብረትና ቆራጥነት ጠፍቶብን ከርሟል። ወኔያችንም ሲጠየቅ ጊዜ አልፏል። ለባለ ነፍስ ሰግደን ቆይተናል። ተከፋፍለን ተራ በተራ ተመተናልም። የያዝነው አመጽ ይህን ሁሉ ሊሽር ሊቀይርም የተነሳ ነውና በህዝቡ አመጽ ግንባር ቀደም ተሳታፊ መሆን ይጠበቅብናል ማለትም ይቻላል። እንቁራሪቶችን ራሳቸው ቢቃዡም ዝሆን እያልን ልንድነጋገር ያለው ሁኔታ የሚፈቅድልን አይደለም። የህዝብን ትግል የእኛ እያሉ ቀጥፈው ግራ ቢያጋቡንም የቆዩትንና አሁንም ብቅ ያሉትን ወግዱ በሚል ማራቅ አለብን ማለት ነው። ድጋፋችን ለሚታገሉት ብቻ ይሆን ዘንድ ይገባል። ባለን አቅም ሁሉ ዘረኛና ፋሽስቱን ወያኔ የሚታገለውን ህዝብ ልንታደገው ይገባናል ማለት ነው። በትግል ሜዳ ሳይገኙ ራሳቸውን የትግል መሪ ብለው ሰይመው ሊዘርፉን የተነሱትን ማስወገድ አለብን። ከጎራችን ምኞት አይከለከልም፣ ግን እንቁራሪት ምን ብታብጥ ዝሆን መሆን አትችልም። ለአመታት ትግሉን አጧጧም አገር ለነጻ ልናወጣ ነው ያሉን የሐሰት መግለጫ ሲያወርዱብን የከረሙት ዛሬ የት ናቸው? ከገንዘባችን ጋር ተነዋል። ሌሎች አይናወጣዎች ግን የሌባ አይነ ደረቅ ሆነው አሁንም አሉ። ሰለባቸው ብንሆን ተወቃሾች ራሳችን ብቻ ነን። ጎራችንን አጽድተን በሐቅ ለህዝብ የቆሙትን አሰባስበን ተባብረን ወያኔን በቁርጠኝነት ከተያያዘ ህዝብ ጎን ሆነን ወደ ድል እናመራ ዘንድ አስመሳይ ታጋዮችን አጋልጦና ርቆ የመከኑ ወይም ውድቅ የሆኑ ማድረግ አለብን። ይህም ግዳጅ ነው። ሐቅና ታሪክን ጥበቃም ትግል ነው። ያውም ዋና አስመሳዮች አወናባጆችና ህዝብን ንቀው የህዝብን ትግል ሊያኮሰምኑ የሚጠሩትን ማሳፈር የትግላችን አካል ነው። ይህንን መርሳት መዘንጋት የለብንም እንላለን። ድል ለኢትዮጵያ ህዝብ! ጸረ ወያኔ ትግል! የትግል ጋሬጣዎች ይወገዱ!
የተፈከረለት በዲያስፖራም ቤስተር ጋር የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጨጉላ የተሰራለት ወይ ማልቲ የአባይም ቡሽራ ቦንዱን በላ ቡዳ ሳይታሰብ ድንገት አው ቦንዱን ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አቡን አው ዲያብሎስ መናፍቅ መጅሊሱ ረድቤ ምቱ ከርቤጣን አዲስ አሪቲውን በተን ተበረጨት ረጨት እናንት ጋኒ ጠሪ ቁሙ ለበረት ብረት አስነክሶ ጠምዝዞ በቆመት አስበዩ በዩም ቡዳው ሲቀጠጠ የቦንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራውን ቤተሰብ የገባው በቦሌ እሱም ፍርድቅ እርግጥ ብሎ ይጠፋል እንደ ሌላው በባሌ አዎ ቦንዱን ቡዳ በላ ቦንዱም ቡዳ በላው እናንት መናፍቃን ቀምቀም ቃም አድርጉ ቦንዱም ቡዳ በላው ሳይሟላት ለእኛ ሬሳ ሳጥን ለእናንተ የብር አልጋ አስረክቡን ሊሄድ ሌሊቱ ሳይነጋ ብሩ በሸባዬ የተዘፈንለት የአባዩ ሰት ደጋሽ ቦንዱ ተቀጠፈ ከግብፅ በተላኮ አውልሶ ባረከ አይንና አስረገ አባይ አባይ ጉድፈላብህ መደገሻ ቦንዱ በቡዳ ተበላ ዲያስፖራ ኢንቨስተር ውሃ እንደዘገነ አስታውሳል አዎ ቦንዱን ቡዳ በላ እኮ አይንን አስጠጠፈው ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ሰብሰቡ ቸብቸብ ያደርጉ ዘፋኞች ይስፈኑ ሳይጠሩ ይምጡ ራጆቹ ይድረሱ አዋራሉ ምችስ ይተረማመሱ ቅርጥፍ አርጎ ሲሏል የድምፅ አይደናሱ ሀምሳም ስልሳም ሳልቦ በገል ያለች ድመት ረሃባችን ላይ ቆሙ ከመፈነቃቀል ላንተርፍ ከስደት በደሃው ቁሮሮ የወተፈው እንጨት ቦንዱም ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ወንዱም ሙዳ በላ አባይ ባራቱም ማዘን ትግሉን ልታገር አመጽን ታስቀይ ብራፍተኞች አጥም ክልል ልታንጽ ወዳጅ ልታደርግ ወንዱን አሳምረስ ትሸመን ዋና ቅርጥፍ አርጎ ዘለ ቅርጥፍ አርጎ በላው ያ የግብጽ ቡዳ መስቀሉን ያዘና እናም ወንዱን ቡዳ በላው በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ዳስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጭጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ ቡላ ሳይታሰብ ድንገት ወንዱን ቡዳ በላ ወንዱን ቡዳ በላ
ያለፈው ለዛሬው ተደጋግሞ እንደተነገረው ታሪኩን የረሳ ትውልድ ስህተትን መድገም ብቻ ሳይሆን አገሩንም ሊያጣ ይችላል። ቀደም ቅኝ ገዢ ሆነው አፍሪካን ያሰቃዩትና ይብርደሉት ባዕዳን አገሮች ያለፈውን የረሳ ትውልድ አግኝተው እነሆ አህጉሩን ዳግም እየበዘበዙና የጦርነትም አውድማ እያደረጉት ነው። ታሪክን መፋቅ ወይም አጣሞ ማቅረብ ደግሞ የወያኔና መሰሎቹ ዋና ልምዳቸው ነው። የኢትዮጵያን ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖርም ለሚለው የግንጠላ አቋማቸው የሚረዳ በመሆኑ ነው። በኢትዮጵያና በህዝቦቿ መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ደርጌታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል አቁን ጠጥቀው ውሸትን የሚያራግቡትም ያው ናቸው። ታሪክ ግን ቅርስ ነው። ባብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞች ጸረ ጣሊያን ውጊያ ያደነቁት የቻይና መሪ ማኦሴቱንግ ለምሳሌ ከዚያ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የሀገራችንን ገብል ማክቸርቸር ግን የካሃዲዎች ሁሉ ስምሪቶንና አዲሱ ትውልድ በትንሹ እናቅረብ ካል ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባልና ከመሞት መሰንበት ፈሪ ለእናቱ መመሪያ ሆኑና ኢትዮጵያን የሚታደጓት ቁጥራቸው ቀንሷል ብንል ማጋነን አይሆንም። ካለፈው መማር፣ ሐቁን ማክበር፣ ታሪክን ማወቅ፣ መጠበቅ ወሳኝ መሆኑን መገንዘብ ያስፈልጋል። በሰሞኑ ወጣት ኢትዮጵያውያን በዋሽንግተን ዲሲና በስዊድን ስቶክሆልም ከተማ የወያኔ ኤምባሲዎችን ወረው ይዘው ያሰሙት
ባክ ተቃውሞ በዘመነ ደርግ ሲደረጉ የነበሩትን ተመሳሳይ የተቃውሞ እርምጃዎች አስተውሶናል። በየካቲት አብዮትና ከዚያ በፊት ወጣቶች በተማሪነት ደረጃ ሆነ በኢሃፓ ባልነት ያሳዩት አንድነትና ኢትዮጵያዊነት ወኔና አፍላቂነት ለአሁኑ ትውልድ ወጣቶች ብዙ ትምህርትን ያዘለ ነው። ይህ ተመክሮና ቅርስ የህዝብ ከሆነ ለወያኔ ውድቀት የሚያደርገው አስተዋጽኦ ግልጽ ነውና ወያኔና ጭፍሮቹ ይህን ታሪክ አዲሱ ትውልድ እንዳያውቀው ወይም ካወቀም በሐሰት ይዘት እንዲሆን እየተፈጨረጨሩ ናቸው። ለዚህም ጥጥረኞችን በስፋት አሰልፈው ብዙ ገንዘብም እያጠፉ ናቸው። ቀቢጸ ተስፋና ግለኝነትን ዋልጌነትንና ፍርሃትን ካሰፈኑ የሚጋተራቸው ስለማይገኝ ነው። ካለፈው ወደ ዛሬው ስንመጣ ጎልቶ የሚታየን ምንም ጊዜ ቢሆን ባንዳና ከሃዲ ባይጠፋም በብዛት ግን ሂደታችንን የሚገልጸው ሰፍሎ የነበረው አንድነት ነው። የካቲት አብዮት ከዚህም ነጸብራቅ ሆኖ ይገኛል። ያኔ ህዝብ በጋራ ስርዓቱን ሊያደባይ ሲነሳ እነወያኔ ጠባብነትን አርግዘው ዘረኝነትን ሊወልዱ ላይታችሉ እንደነበርም መረሳት የለበትም። ደርግም የህዝብን ድል ሲቀማ በታጋዩ ጎራ ልዩነት ቢከሰትም በኢሃፓ የተማራው ሰላማዊ ትግል የህዝብን ድጋፍ አግኝቶ ደርግንም አርበድብዶ ነበር። ለአገሩ ሳይሆን ለስልጣኑ ሊሞት የተነሳው ፋሽስት ቡድን ደግሞ ሙሉ ትኩረቱን በኢሃፓ ላይ አድርጎ ፍጅት ሲያካሂድ ሁኔታው ለገንጣዮችና ጠባቦች አመቺ ሆኖ መገኘቱ አልቀረም። ውጤቱም ዛሬም ታይቷል ማለትም እንችላለን። ወያኔ በትግራይ በቀይ ሽብር ዋና ተካፋይ ሆኖ ለብዙ ለጋ ህይወት መቀጣት ተጠያቂ ነው። ማንኛውም ለወያኔ ድልዳል አዘጋጂውና ኢትዮጵያ ለግንጠላ ያበቃው አምባገነኑ ኮሎኔልና ግብረአበሮቹ ናቸው። ሌላ የማይካድን ምንም ቀለም ቢፈስ ሊቸፈን የማይችል የምጸት ታሪክ ይህ ነው። ትምህርትም ይለግሳል። ካለፈው ስንማር ድፍረት፣ ቆራጥነት፣ ሞታይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግም ጸጋ እናያለን። ኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል። በዓለም ደረጃ መስፋት፣ መዋሃድ፣ መተባበር በሰፈነበት ወደ ወያኔው ጥበትና ዘረኝነት እርኩስና ውግዝ መሆኑን መማርም እንችላለን። ወያኔን ማቸነፍ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሬ መሆን፣ አገርን ከወድ በፊት ማስቀደምና ሰብዕናን ከመይሁዳ ለሳንቲሞች አለመሸጥን ይመለከታል። ያለፈው ለዛሬ የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነት ማስፈለጉ ነው። ዝብርቅርቅ መፈክር ታጋዩን ግራ ያጋባል። መፈክርና ግብም የሚተለመው ጠላት በቀደደው ቦይ በመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው። ወያኔ የህዝብን ትግል ወደ ውዥንብር እየከተተ አብይ ጉዳይን በተልካሻው እያደናገረ ይታገሉ የተነሱትን አቅጣጫ ቀኝ ሆኖ መክረሙ ምስጢር አይደለም። በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬም የቀጠለውን ትግል አጃቢ ሆነዋል። መሬት ላራሹ፣ ዴሞክራሲያዊ መብት ለጭቁኑ፣ የአገር ሉዓላዊነት፣ የሃይማኖት እኩልነት፣ የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባጅተዋል። ምላሽ ያጡ ጥያቄዎች በመሆናቸው ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል። ትግል ግቡን ማወቅ አለበት፣ ከግቡ በፊትም እንዳይደናቀፍ። አንዳንዶች የጉዞ እንቡጡ ራሱ ጉዞው ነው ይላሉ። በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው። በየካቲት ጠላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም። መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጠላትም ጭራቅ መሆኑን ታጋዮች ያወቁት ጉዳይ ስለነበረ ነው። ዛሬ ሰላም ሰላም ባዮች በበረከቱበት፣ ነብር ለፍየል ይራራል ባዮች በበዙበት፣ አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት፣ ሞታይፈሪነት ቢጠፋና አንገት መድፋቱ ቢደረግ የሚያስገርም ሊሆን አይገባውም። ወያኔና ጭፍሮቹ ደግሞ የዛን ጊዜ ጀግንነት ሊያቆሽሹና አልፎም ያትግል የተሳሳተ ነበር፣ አትተኩሱብን፣ አታምጹብን፣ አትነሱብን ብለው የሚንጫጩት ማለትም ያለፈው የህዝብ ትግልና አታጋይ ድርጅት ይሃፋን የሚያጠቁት የያዛቸው ጭንቀት ብርቅ ስለያዛቸው ነው። ያንን የትግል ቅርስን መልእክት ማራከሱ ለነሱ ነፍሳልን ነው። ለዚህም ነው ቅጥረኛ ኮልኩለው የትግልን አጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ከማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባብ ኃይሎች ሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ የሶማሊያው ዚያድ ባሬ የከፈተው ወረራ ነው። ፋሽስቱ ደርግ በሁለቱም ተጠቅሟል የህዝብን ትግል ለማደባየት። ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብ ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያነቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር በቅቷል። ይህን ጭልጥ ያለ የሶቪየቶች ሐሰት ሐቅ ብለው የሚቀበጣጥሩትም ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውን ድርጅትም ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀኝ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህን የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድሜ መለስ ወደ መለስ የሚል ቧልትን ተቀብሎ በባድሜ ለወያኔ ጥቅም ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አሰልፎ በሻዕቢያ አስጨረሰው። ለውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውቷል ተብሎ ለቤተሰብ መርዳት ቀርቶ መሞታቸው ሳይነገር ተዳፍኖ አልፏል። በወያኔ ላይ ልንነቃበት የሚያስችል ተመክሮ ግን ነበር። የወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾህ መሆኑን ማወቅም በተገባ ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮ ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ከለዮት ባሻገር ተመክሮውን ያገኘው ከተግባሩ ስምሪት ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስህተቶች ለዛሬው በደም የተገኘ ትምህርትን የሚሰጡ ናቸውና በክብር መያዝና የግንዛቤን መሰረት ሊሆኑ ይገባል። እዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። ጸረ አምባገነንነትን በትግሉ አሳይቷል። በአደረጃጀቱም ቢሆን ለምሳሌ ኢህአፓ ፈላጭ ቆራጭነትን ተቃውሞ ሊወሰድ የሚችልን ተመክሮ አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች አገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ከነበረው ዴሞክራሲ ሊያስቀድም ከሞከረው ትግል መማር የግድ ሆኖ ይገኛል። መሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋመጡትም ድርጅቶች ቡድኖች ቢሆኑም መልስ ሰጪ ሆኖ መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መቀጠሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።
ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና መቁሰል መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ፣ ምዕመናኖችን ደብድቦ ማጎሩ፣ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች፣ መርሳትን ነው መርሳት። መርሳት ነው ውድቀታችን፣ ከትላንቱ ዛሬ አለመማራችን። እንዲያ ባይሆንማ መወላገድ ባልነበረ፣ የወያኔ ሴራ ከቶም ባልሰመረ። መርሳት ነው ችግራችን፣ የወያኔን በደል ችላ ማለታችን። መርሳት ባይኖር ኖሮ ሁሉም ሰው ቢያስተው፣ መስጊድ ውስጥ ባልገባ አዛን ሊያስተጓጉል። መርሳት ነው በሽታ፣ መርሳትን ነው መርሳት። ወያኔን ለመጣል በጋራ መነሳት፣ ባንረሳ ኖሮ የትናንቱን በደል፣ ባነሰነስን ነበር ጨው በሰው ቁስል። የጋዜጠኞች መታሰር፣ የታጋዮች መወገር፣ የአባቶች መገፍተር፣ የሲኖዶስ መደፈር፣ የሊቢያ ሰማዕታትን መምጠር፣ የልጆችን እናት ለሶስት ሆኖ መድፈር፣ ኮዳ ሙሉ ውሃ ብልት ላይ ማንጠልጠል፣ አሊያ ካልሆነ ግን እዛው ቆርጦ መጣል። መርሳት ይቻል ይሆን? መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን፣ ወያኔ እንደማይበጅ ተገልጦ እያወቅን፣ ከቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል፣ ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም፣ በተረዳን ኑሮ ምንም እንዳይጠቅም፣ ባልተታለልን ነበር ዛሬ ባብይ ዳግም። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ፣ የወሬ ሰበካ። መርሳትን ነው መርሳት። መርሳትን ነው መርሳት።
Good.